የጀመርነውን እግዚአብሔርን መምሰል የሚለውን ትምህርት እንቀጥላለን። እግዚአብሔርን እናመሰግናለን። እግዚአብሔር አምላካችን በቤቱ እንድንሆን እሱን እንድናመልክ እሱን እንድንከተል እድል ፈንታ ስለሰጠን ዛሬ በቅድሚያ የምንመለከተው በሁለተኛ ጴጥሮስ ምዕራፍ 1:3 ላይ ያለውን ሀሳብ እናይና ጸልየን እንጀምራለን። ሁለተኛ ጴጥሮስ ምዕራፍ 1:3 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀትና ጸጋ ሰላም ይብዛላችሁ ይላል። እዚህ ላይ ትኩረት የሰጠው ሀሳብ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን የሚለው ነው። እግዚአብሔር ቃሉን እንዲባርክልን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ምሕረትህና ቸርነትህ ብዙ ስለሆነ እለት እለት ስለምትመራን እለት እለት ስለምትረዳን እለት እለት ስለምትጠብቀን እግዚአብሔር ሆይ እናመሰግናለን። እንግዲህ አንተን አምላካችንን መስለን እንድንመላለስ ቀድሞም ቢሆን አንተ የፈጠርከን የባህሪ ተካፋይ እንድንሆን ስለሆነ እግዚአብሔር አምላካችን ሆይ በሙላት ያንተን ባህሪ ተካፍለን በዚች ምድር ላይ እንመላለሳለን ብለን ባናስብም፣ ነገር ግን አንተ በፈቀድከው መጠን ልናውቀው ልንሆነው የምትፈልገውን ሁሉ ሆነን እንድንገኝ እንድትረዳን እንለምናሃለን። እግዚአብሔር አምላክ ሆይ በዚህ በክፉ ዘመን በፍጹም መሰጠት አንተን አምላካችንን ተከትለን ፈቃድህን ለማድረግ እንድችል እንድትረዳን እንለምናሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እዚህ ላይ እግዚአብሔርን መምሰል የሚለውን ሀሳብ እንደው የምንከታተለው እግዚአብሔርን መምሰል ስንል ለመሆኑ ምን ማለታችን ነው? እግዚአብሔርንስ የሚመስል ሰው ምልክቱ ምንድን ነው? በምንስ ይታወቃል? እንዴትስ ነው አንድ ሰው እግዚአብሔርን የሚመስል የሚሉትን ጥያቄዎች ብንጠይቅ ቶሎ ብሎ ወደ አእምሯችን የሚመጣው ነገር ቢኖር ክርስቲያናዊ ባህሪ፣ እግዚአብሔርን የሚፈልጋቸውን የሚያደርግ ሰው ወይም የመንፈስ ፍሬ በሕይወቱ የሚታይ ሰው የሚል መልስ ሊኖረን ይችላል። በእርግጥ እግዚአብሔርን መምሰል ክርስቲያናዊ ባህሪንና የመንፈስን ፍሬ ያጠቃልላል። ሆኖም ከነዚህ በላይ የሆነ ነገር አለበት። ከነዚህ ከተጠቀሱት በላይ የሆነው እግዚአብሔርን የመምሰል ባህሪ ለእግዚአብሔር ሙሉ በሙሉ መሰጠትና ከእግዚአብሔር ጋር መጓዝ ነው። ይህን ሀሳብ ደግመዋለሁ። እግዚአብሔርን የመምሰል ባህሪ ለእግዚአብሔር ሙሉ በሙሉ መሰጠትና ከእግዚአብሔር ጋር መጓዝ ነው። ለእግዚአብሔር መሰጠታችንን ከቃል አልፎ በተግባር ሲገለጽ ይህንን በእኛም ሕይወት ሰዎችም ሲመለከቱት የዛን ጊዜ እግዚአብሔርን ለመምሰል እግዚአብሔር በእኛ የሚፈልገውን ነገር ለማድረግ እየተሰጠን እንመጣለን። በዘፍጥረት ምዕራፍ 5:21-24 ለዚህ ጥሩ ምሳሌ የሚሆነው የሄኖክ ሕይወት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። የዕብራውያን ጸሐፊም በዕብራውያን 11:5-6 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳስተኘ ተመስክሮለታልና ይላል። ሄኖክ ከእግዚአብሔር ጋር መጓዙ የሚያረካው ነገር ነበር። ከእግዚአብሔር ጋር የነበረው ህብረት ያስደስተው ነበር። በዚህም ምክንያት እግዚአብሔርን ደስ ያሰኝ ነበር። ሰዎቻችን ብዙ ጊዜ የምናስበው ነገር ለእግዚአብሔር አንድ ነገር ብንሰራ እግዚአብሔር ደስ ይሰኛል ብለን ይሆናል። ይህ እንዳለ ሆኖ ግን እግዚአብሔር ደስ የሚሰኘው የእሱን ፈቃድ ብናደርግና ከእርሱ ጋር እጅ ለእጅ ተያይዘን ብንጓዝ ነው። ብዙ ሰው እግዚአብሔርን ደስ የሚያሰኘው በመንግስት ሰማይ ሲሄድ ይመስላል ወገኖቼ ከእግዚአብሔር ጋራ ያለንን ጉዞ እዚህ የማንደሰትበት ከሆነ እግዚአብሔርም በዚህ ምድራዊ ጉዞአችን ደስ የማይሰኝብን ከሆነ እንዴት ነው ወደ መንግስተ ሰማይ የምንገባው? ሄኖክ አካሄዱን ከእግዚአብሔር ጋራ አደረገ ሲል ምን ማለት ነው? ሙሉ በሙሉ ህይወቱን ለእግዚአብሔር ሰጠ። ምንም ነገር የራሴ ለኔ የሚለው ነገር አልቀረለትም። ራሱን ለእግዚአብሔር ለየ ቀደሰ ማለት ነው። እግዚአብሔርን መምሰል፣ ራስን ለእግዚአብሔር መለየት፣ ራስን ለእግዚአብሔር መስጠት ልክ በሮሜ 12:1 ላይ ሰውነትን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር መስጠት ማለት ነው። ከዚያም በሮሜ 12:2 ላይ የእግዚአብሔርን ፈቃድ ፈጥኖ ለማወቅ በልብ መታደስ መለወጥ እንጂ ይህንን ዓለም መምሰል አይገባም እንደሚለው ነው። በዚህ ክፍል የምናየው ጌታ ኢየሱስን አምነው ክርስቲያን የሆኑ ሰዎች ቀድሞ ይኖሩበት ከነበረው ዓለማዊ አሰራርና ልማድ እንዴት መውጣት እንዳለባቸው ነው። የዚህን ዓለም ክፉ ጠባይ ፈጽሞ ማስወገድ ያስፈልጋል። በሮሜ 12:2 ላይ ዓለም የሚለው ቃል የሚያመለክተው የሰይጣንን መንግስት ነው። ሁላችንም ብናስተውል በአሁኑ ሰዓት የሰይጣን ኃይል በዚህ ዓለም ላይ ምን ያህል እንደሰለጠነ ማስተዋል አይሳነንም። ይህንንም የምንረዳው ቀድሞ ያለፍንበትን ህይወት ስንመለከት ነው። ቀድሞ ያለ ጌታ በነበርንበት ጊዜ የምንመላለስበትን ህይወትና ዛሬ በዓለም ያሉ ሰዎች የሚኖሩበትን ህይወትና ተግባር መመልከቱ ለዚህ በቂ ነው። ለዚህም ነው ጳውሎስ የቆሮንቶስ ክርስቲያኖችን ሲመክር ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋራ ምን ተካፋይነት አለውና ብርሃን ከጨለማ ጋራ ምን ህብረት አለው፣ ክርስቶስም ከቤልሆር ጋራ ምን መስማማት አለው ያለው ሁለተኛ ቆሮንቶስ ምዕራፍ 6:14-17። እንግዲህ ክርስቶስን መስለን መመላለስ የምንችለው ከዓለማዊ ልማድና ስርዓት በመለየት ነው። ከዚህ ዓለም ገዢ ከሆነው ሰይጣናዊ አሰራርና በዚህም ዓለም ከተለመደው ሰብአዊ ህብረት ወይም ደግሞ እግዚአብሔርን ደስ የማያሰኝ ግንኙነት ራሳችንን መጠበቅ ማለት ነው። በዚህ ዓለም ብዙ ነገሮች ይፈታተኑናል። በቀጥታም ይሁን በተዘዋዋሪ መንገድ በህይወታችን ላይ ተጽዕኖ ማድረጋቸው አይቀርም። ስለዚህ በዓለም ሀሳብና በሰይጣናዊ አሰራር እንዳንጠመድ እኛ ያለንን የዘላለም ህይወት ላላገኙ ምስክሮች እንድንሆን ህይወታችንን በቅድስና ልንጠብቅ ተጠርተናል። ክርስቶስ የሞተው ለኃጢአተኞች መሆኑን አንርሳ። እርግጥ ነው ደግሞም በአንድ ወቅት ማን እንደነበርንም መርሳት የለብንም። ይሁን እንጂ ይህ ሲባል ደግሞ ወደ ዓለም ሄደን እኛነታችንን ጥለን የእግዚአብሔር ልጆች መሆናችንን ረስተን በዓለማዊ ምኞትና ተግባር እንያዝ ማለትም አይደለም። ጌታ ኢየሱስ የጠራን ለዓለም ምስክሮች እንድንሆን እርሱንና ደቀ መዛሙርቱ ሰዎችን ወደ ራሳቸው የሳቡት ከዓለም በተለየ ህይወትና ኑሮ እየተመላለሱ እንደሆነ እኛም ከዓለም የተለየ ኑሮ እየኖር የዓለምን ክፉ አሰራር ሁሉ እየኮነንን በጽድቅ እንድንመላለስ እግዚአብሔር ጠርቶናል። የዛን ጊዜ እግዚአብሔርን መምሰል እንችላለን። ኢየሱስን መምሰል ባጭሩ ከዓለም መለየት ነው። በአንደኛ ዮሐንስ ምዕራፍ 2:15-16 ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የስጋ ምኞት፣ የአይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ሆነ ማንም ዓለምን ቢወድ ያባት ፍቅር በርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ። የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ወገኖች እግዚአብሔርን ልንወድና ልናስደስት ተጠርተናል። እግዚአብሔርን ደግሞ የምናስደስተው ቃሉን ተቀብለን በአእምሯችን ታድሰን ስንለወጥ ነው። ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 23 እና 24 ላይ ሲመክረን አሮጌውን ሰው አስወግዱ፣ በአእምሯችሁ መታደስ ታደሱ፣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። በአእምሯችን ስንታደስ እግዚአብሔር የሕይወታችን መሪነቱን ይይዛል። ወገኖቼ በራሳችን ችሎታ አሮጌውን ሰው መለወጥ አንችልም። እኛ ግን ከነ ድካማችን መጥተን ጌታን እርዳኝ ስንል እግዚአብሔር በመንፈሱ ሕይወታችንን ይለውጣል። የእኛ ድርሻ በሙሉ ልብ ጌታን አምነን ራሳችንን ለጌታ ማስረከብ ነው። ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ክርስትና እንግዲህ በዚህ በክርስቶስ ባገኘነው አዲስ ሕይወት መመላለስ ማለት ነው። በዚህ በክርስቶስ ባገኘነው በአዲስ ሕይወት መመላለስ ስንጀምር ክርስቶስን መስለን መኖር እንጀምራለን ማለት ነው። በቁሙ እንዲህ ስናስበው ክርስቶስን መምሰል እጅግ ከባድ መስሎ ሊታየን ይችላል። ወይም ደግሞ ክርስቶስን መምሰል ለተለዩ ሰዎች ብቻ የተሰጠ ነገር መስሎ ሊታየን ይችላል። ይሁን እንጂ ክርስቶስን መምሰል ለማንኛችንም የተሰጠን ነገር ነው። ኢየሱስን ለመምሰል ልንለማመደው ከሚገባን ትልቅ ነገር አንዱ ከእግዚአብሔር ጋር ያለን ግንኙነት ወይም ዲቮሽንን ማጠናከር ነው። በራእይ 15:4 ላይ ጌታ ሆይ አንተን የማይፈራና ስምክን የማያከብር ማን ነው? አንተ ብቻ ቅዱስ ነህ። የእውነት ፍርድ ስለተገለጠ ሕዝቦች ሁሉ መጥተው በፊትህ ይሰግዳሉ ይላል። እግዚአብሔርን የምንፈራው እግዚአብሔር ፈራጅ ስለሆነ ብቻ አይደለም። በእርግጥ እኛ በክርስቶስ ስራ ከፍርድ አምልጠናል። በዛ መልኩ አይደለም እግዚአብሔርን የምንፈራው። እንዳውም እኛ በክርስቶስ በማመናችን የእግዚአብሔር ልጆች ሆነናል። እግዚአብሔር አባታችን ከሆነ አባታችንን እናከብረዋለን፣ እንታዘዘዋለን፣ እርሱን ከፍ ከፍ እናደርጋለን እንጂ አንፈራውም። ሊፈሩ የሚገባቸው በክርስቶስ ኢየሱስ የተሰጣቸውን ደህንነት ያልተቀበሉ ሰዎች ናቸው። ከአሁን በፊት በዘፍጥረት ምዕራፍ 5:21-24 ላይ ሄኖክ አካሄዱም ከእግዚአብሔር ጋር ስላደረገ እግዚአብሔር ረጅምን ጊዜ ሰጥቶ እንደወሰደው ተመልክተናል። ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔርን ደስ አሰኘ። አካሄዱን ከእግዚአብሔር ጋር ማድረጉ ከእግዚአብሔር ጋር ያለውን ግንኙነት ያሳያል። ሄኖክ ሀሳቡን ከእግዚአብሔር ፈቃድ ጋር ያስማማ ሰው ነበር። እግዚአብሔር ቅዱስ እንደሆነ በቅድስና የሚመላለስ ነበር። ወገኖቼ ከእግዚአብሔር ጋር ለመጓዝ እግዚአብሔር ደስ የማያሰኝበትን እግዚአብሔር የማይስማማበትን ባህሪ ማስወገድ ይኖርብናል። በእርግጥ እግዚአብሔርን አምነን ማድረግ ስንጀምር ከእግዚአብሔር ጋር መጓዝ እንችላለን። በአሞስ ምዕራፍ 3 ቁጥር 3 ላይ በእውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። ይሄ እውነት እኮ ነው። በዚህ ምድራዊ ጉዟችን እንኳ የማይስማማን ሰው ከእሱ ጋር መኖር አትችልም። ቢቻል ክፉ ሀሳብ ካለው ሰው ራሳችንን እንለያለን። ያለፉትን የእምነት አባቶች ስንመለከት እግዚአብሔር ጋር አካሄዳቸውን ሊያደርጉ የቻሉት በእውነትና በቅድስና ይኖሩ ስለነበር ነው። ኖህም ብናይ በዘፍጥረት 6:9 ላይ ኖህም በትውልዱ ጻድቅ ሰው ነበረ፣ ኖህም አካሄዱ ከእግዚአብሔር ጋር አደረገ ይላል። ጻድቅ ማለት በእውነት የሚመላለስ ማለት ነው። ወገኖቼ እግዚአብሔር ከኛ የሚፈልገው በተዋረደ ልብ በትህትና በቤቱ እንድንመላለስ ነው። እርሱ ከእያንዳንዳችን የሚጠብቀው ፈቃዱን እንድናደርግ፣ ሀሳቡን እንድንከተል፣ መንገዱን እንድንጠብቅ፣ ትእዛዙን እንድንፈጽም ነው። ብዙ ጊዜ የሚመስልን ለእግዚአብሔር አንድ ነገር ብናደርግ እግዚአብሔርን ደስ እንደምናሰኝ ነው። በእግዚአብሔር ፊት መልካም የሆነውን ነገር የምናደርገው እግዚአብሔር ለእኛ መልካም ስላደረገልን ነው። ስለዚህ ለእግዚአብሔር ይህንንና ያንን አደርጋለሁ ብለን ከመነሳታችን በፊት ራሳችንን ለእርሱ እንድንለይ በፍጹም ልብም እንድንከተለው ያስፈልገናል። ስለ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ የሚለው ሄኖክ ከእግዚአብሔር ጋር የነበረውን ግንኙነት የሚያሳይ ነው። ለእግዚአብሔር መለየቱን፣ ለእግዚአብሔር መሰጠቱን የሚያሳየን ነው። እግዚአብሔርን ደስ አሰኘ የሚለው ደግሞ ባህሪውን ያሳየናል። ወገኖቼ የባህሪ ለውጥ የምናገኘው ከእግዚአብሔር ጋር ባለን ግንኙነት መጠን ነው። ወደ እግዚአብሔር በቀረብን መጠን እግዚአብሔር ወደ እኛ ይቀርባል። እግዚአብሔርን ወደ እኛ የምናቀርበውም ከእኛ የምናርቀውም እኛው ነን። በያዕቆብ ምዕራፍ 4:6-7 እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ወገኖቼ እግዚአብሔር ወደ እርሱ እንድንቀርብ ይፈልጋል። ወደ እግዚአብሔር መቅረብ የምንችለው ዝም ብለን ስለ መቅረብ በማሰብ ሳይሆን በተግባር እግዚአብሔር ልናደርገው የሚፈልገውን ነገር በማድረግና ደግሞም ልንሸሽ ከሚያስፈልገን ነገር ልንሸሽ ስንችል ነው። ባነበብነው ጥቅስ ላይ ዲያብሎስን ተቃወሙ፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ይላል። ዲያብሎስን የምንቃወመው በአንደበታችን ብቻ አይደለም፣ ዲያብሎስን የምንቃወመው በተግባራችን ነው። እሱ ወደ አእምሯችን የሚያመጣውን ሀሳብ እየተቀበልን በማስተናገድ ከዲያብሎስ ልንርቅ አንችልም። እሱ በእኛ ላይ ምንም ቁጥጥር ምንም ስልጣን የለውም፣ ግን ሀሳብ ያቀርባል። የሚያቀርበውን ሀሳብ እኛ ፈቅደን ስንቀበል ያን ጊዜ በልባችን መስተናገድ ይጀምራል። ወገኖቼ እግዚአብሔር ወደ እኛ የምናቀርበውም ሆነ የምናርቀው እኛ ነን። እኛው ነን። ይቅርታ፣ ዳዊት ወደ እግዚአብሔር መቅረብ ያለውን ጥቅም ስለተረዳ በመዝሙር 73:28 ላይ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል። ወደ እግዚአብሔር መቅረብ ማትረፊያ ነው። ምክንያቱም እግዚአብሔር የሁሉ ነገር የምናገኘው ነገር ሁሉ የሚጎልብን ይመስለናል። እንደ እውነቱ ከሆነ ግን ወደ እግዚአብሔር በቀረብን መጠን ይህ ዓለም ሊሰጠን የማይችለውን ነገር ሁሉ የምናገኝበት በር ይከፈትልናል። ወደ እግዚአብሔር ስንቀርብ የእግዚአብሔርን ማንነት እንረዳለን። የዛን ጊዜ ራሳችንን ማየት እንጀምራለን። የዛን ጊዜ በእግዚአብሔር መገኘት ውስጥ እንሆናለን። ወደ እግዚአብሔር ሳንቀርብ ባህሪውን ማወቅ ራሳችንን ማወቅ አንችልም። አለበለዚያ ዝም ብለን የምንመላለስ ሰዎች እንሆናለን። በዕብራውያን 10:22 ላይ በምንም ሁኔታ ወደ እግዚአብሔር መቅረብ እንዳለብን ሲናገር ከክፉ ህሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። እዚህ ላይ እንዴት መቅረብ እንዳለብን ነው የሚናገረን። ይህን ጥቅስ ደግመዋለሁ። ከክፉ ህሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ስለ መንፈሳዊ ንጽህና ወይም ከኃጢአት ስለ መንጻታችን የሚናገር ነው። ከኃጢአታችን የምንነጻው በቃሉና በመንፈሱ ነው። በዮሐንስ 15:3 ላይ እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ ይላል። ስለምን? ስለ ነገርኳችሁ ቃል። ወገኖቼ እግዚአብሔርና ቃሉ አንድ ናቸው። ከእግዚአብሔር አፍ የሚወጣው ቃል ስልጣን አለው፣ ኃይል አለው፣ እኛን የመለወጥ ኃይል አለው፣ እኛን ከነበርንበት ህይወት የማውጣት ኃይል አለው። በመዝሙር 107 ላይ ቃሉን ላከ ፈወሳቸው ከመከራቸውም አዳናቸው ይላል። ስለዚህ ይሄ እግዚአብሔር ቃል ልባችንን ከፍተን በንጹህ ህሊና ስንታዘዘው በህይወታችን ላይ ታላቅ ለውጥ ያመጣል። ወገኖቼ በመጀመሪያ ከእግዚአብሔር ጋር የጠበቀ ግንኙነት ሳይኖር ክርስቶስን መምሰል አይቻልም። በአንደኛ ቆሮንቶስ 6:11 ላይ ከእናንተ አንዳንዶች እንዲህ ነበራችሁ፣ ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችሁማል፣ ጸድቃችሁማል ይላል። እግዚአብሔር ከባህሪው ውጪ በሆነ መንገድ አይሰራም። እርሱ ቅዱስ እንደሆነ ልንቀደስ፣ እርሱ ጻድቅ እንደሆነ በጽድቅ ልንመላለስ የግድ ነው። ይህን ለማድረግ ደግሞ በመጀመሪያ ፈሪሃ እግዚአብሔር ይኑረን። ከዚያ በኋላ ፍጹም የሆነ ፍቅርና እግዚአብሔርን የመፈለግ ልብ ይሰጠናል። እግዚአብሔርን መፍራት ስንል ከፍጹም ፍቅርና አክብሮት የመነጨ ፍርሃት እንጂ እግዚአብሔርን እንደ ክፉ ዳኛ ለፍርድ ብቻ ለቅጣት ብቻ እንደሚቀርበን አድርገን ማየት የለብንም። በእኛና በእርሱ መካከል የሚኖረን ግንኙነት የአባትና የልጅነት ግንኙነት ነው። ወገኖቼ እግዚአብሔርን የሚፈራ ክርስቲያን ምን አይነት ነው? እግዚአብሔርን የሚፈራ ክርስቲያን የእግዚአብሔር ቃል በሚያስተምረው መሰረት ራሱን ከክፉ ሁሉ ጠብቆ እግዚአብሔርን በማክበር እና በመታዘዝ የሚመላለስ ነው። እግዚአብሔርን መፍራት ክርስቶስን ልብ ሳይሆን እግዚአብሔርን ስላሳዘንኩ ንስሐ እገባለሁ የሚያሰኝ ነው። ዛሬ ሰዎች በተለይም ክርስቲያኖች በፈሪሃ እግዚአብሔር ሳይሆን ባላቸው ክንዋኔ ነው በአብዛኛው የሚታወቁት። ስለ ስግደት እንጂ ስለ ፈሪሃ እግዚአብሔር የሚጨነቅ የጠፋበት ዘመን ነው። ስብከቱም ትምህርቱም ይሆንልሃል፣ ትባረካለህ፣ ይከናወንልሃል፣ እግዚአብሔር ያበለጽግሃል እንጂ እግዚአብሔር ስለ በረከት የሰጠውን መመሪያ የሚያስብ በጣም ጥቂት ነው። እግዚአብሔር በእያንዳንዳችን ህይወት አላማ አለው። የጠራን ፈቃዱን እንድናደርግ እንጂ ሀሳባችንን እየተከተል እኛ ደስ ያለንን ብቻ ይዘን እንድንሄድ አይደለም። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። ፍቅሩ ግን ሊሚት አለው። በተደረገልን መጠን እኛም እግዚአብሔርን አክብረን ስናደርግ እግዚአብሔርን ፈልገን ወደ እሱ ስንቀርብ እግዚአብሔርን እሺ ብለን ስንታዘዝ እግዚአብሔር በሕይወታችን ድንቅ ነገር ያደርጋል። አለበለዚያ ግን በምናደርገው ነገር ሁሉ ከንቱ ድካም ነው።
እግዚአብሔር በእኛ ውስጥ በመንፈሱ ስለሚኖር እኛ እርሱን በፍጹም ልብ የምናፈቅር ከሆነ
ከሆነ ከኃጢአት ፍርድ ነፃ ወጥተናል፣ ቅጣት ያገኘናል ብለን አንፈራም ማለት ነው። ከፍርድ ነፃ ስለወጣን ከእግዚአብሔር ጋር ታርቀናል፣ ፍጹም ሰላም አለን። ያለ ፍርሃት በልጅነት መብት እንመላለሳለን ማለቱ እንጂ ለእግዚአብሔር የሚገባውን አክብሮት ስንሰጥ ፈሪሃ እግዚአብሔር ይኖረናል። ስለ ፈሪሃ እግዚአብሔር በብዛት የተነገረው በብሉይ ኪዳን ቢሆንም በአዲስ ኪዳን ላለንም ሰዎች በጣም አስፈላጊ ነው። በአዲስ ኪዳን ላለን ሰዎች ከተሰጠን በረከት አንዱ እግዚአብሔርን መፍራት በልባችን እንደሚያድር የገባልን የተስፋ ቃል አለን። በኤርምያስ 32:40-41 ላይ ለእነርሱ ከማደርገው በጎነት አልመለስም፣ ስለ ስል ከእነርሱ ጋራ የዘላለምን ቃል ኪዳን እገባለሁ፣ ከእኔም ዘንድ ፈቀቅ እንዳይሉ መፈራቴም በልባቸው ውስጥ አኖራለሁ፣ ለእነርሱም መልካምን በማድረግ ደስ ይለኛል፣ በዚችም ምድር ላይ እተክላቸዋለሁ ይላል። እግዚአብሔርን ከመፍራት የበለጠ ነገር የለም። ሐዋርያው በፈሪሃ እግዚአብሔር ይመላለስ ነበር። ስለሆነም በሕዝቡ መካከል ሞገስና መፈራት ሐዋርያት ነበራቸው። የሚድኑትንም እለት እለት እግዚአብሔር በእነርሱ ላይ ይጨምር ነበረ። ፈሪሃ እግዚአብሔር ባለበት የእግዚአብሔር መገኘት አለ። በሐዋርያት ሥራ ምዕራፍ 9:31 ላይ በይሁዳ ሁሉና በገሊላ በሰማሪያ የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል። ሐዋርያው ጳውሎስና ጴጥሮስ ፈሪሃ እግዚአብሔር የሕይወታቸው መመሪያ አድርገው ይመመላለሱ ነበር። ጌታ ኢየሱስም በስጋ ተገልጦ ሲመላለስ ፈሪሃ እግዚአብሔር እንደነበረው በዚያም ደስታውን እንደሚያገኝ በነቢዩ ኢሳያስ 11:3 ላይ ሲናገር እግዚአብሔርን በመፍራት ደስታውን ያያል ይላል። ኢየሱስ ክርስቶስ እግዚአብሔርን በመፍራት ከተመላለሰ እኛም የእርሱን ፈለግ መከተል ያስፈልግናል። እግዚአብሔርን መፍራት ስንል ምን ማለት ነው? መጽሐፍ ቅዱስ በሁለት መልክ ይህን ሀሳብ ያሳየናል። አንደኛ እግዚአብሔር ከማክበር እሱንም ከፍ ከፍ ከማድረግ የተነሳ ፍቅራችንን ለመግለጽ ለእግዚአብሔር የሚኖረን ፍራቻ አለ። ሁለተኛው ግን እግዚአብሔር ሁሉን የፈጠረ ሁሉን የሚገዛ ቅን ፈራጅ መሆኑን አውቀን በኃጢአት ላይ እንደሚፈርድ ተረድተን የሚኖረን ፍርሃት ነው። ምንም እንኳ በሁለተኛ ደረጃ የተገለጠው የእግዚአብሔርን ፈራጅነት የሚያስፈራው የሚያምኑትን ቢሆን የማያምኑትን ቢሆን ይቅርታ፣ እኛ ግን እግዚአብሔርን የምንፈራው በዚያ መልኩ ሳይሆን ከአክብሮትና ከፍቅር የተነሳ ለእግዚአብሔርም የሚገባውን ክብር ለመስጠት አስበን ነው። ስለማያምኑ ሰዎች ጳውሎስ በሮሜ 3:18 ላይ ሲናገር በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። እግዚአብሔር ከፈራጅነቱ አንጻር የማይፈራው ከፍርድና ከዘላለም ሞት በጌታ በኢየሱስ ሞት በማምለጣችን ምክንያት ነው። ይህን ሀሳብ እንደገና ደግሟለሁ። እግዚአብሔርን ከፈራጅነቱ አንጻር የማይፈራው ከፍርድና ከዘላለም ሞት በጌታችን ኢየሱስ ሞት ምክንያት ነጻ ስለወጣን ነው፣ ልጆቹ ስለሆንን ነው። በአንደኛ ዮሐንስ 4:18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና ይላል። ወገኖቼ እግዚአብሔር ይወደናል። የእርሱ ፍቅር ፍጹም ፍቅር ነው። እኛ አንድን ሰው ስንወድ የምንወድበትን ነገር አግኝተን ነው። እግዚአብሔር ግን እኛን ሊወደን የሚችልበት አንድም መልካም ነገር በእኛ ውስጥ አልነበረም። ገና ኃጢአተኞች ሳለን ወደደን ይላል። በተለይ በሮሜ 5:6-7 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጽድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ወገኖቼ እግዚአብሔር በፍጹም ፍቅር እንዳፈቀረን እኛም ልናፈቅረው ይፈልጋል። በማቴዎስ 21 ቁጥር 35 እስከ 40 ተቃዋቂ ሊፈትነው ወደ ኢየሱስ መጥቶ ከሕግ ማንኛይቱ ትበልጣለች ባለው ጊዜ የሰጠው መልስ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ፣ ታላቂቱና ፊተኛይቱ ይህች ናት፣ ሁለተኛይቱም ይህችን ትመስላለች፣ ባልንጀራህን እንደ ነፍስህ ውደድ የምትል ናት ይላል። አያችሁ፣ ለእግዚአብሔር ፍጹም ፍቅር ካለን ለባልንጀራችንም ባልንጀራችንንም እንደ ነፍሳችን የምንወድ ከሆነ እግዚአብሔርን የምንፈራው ከአክብሮት እንጂ በበደላችን እንዳይፈርድብን አይደለም። ክርስቲያን ምንም እንኳ ኃጢአትን ካመጣበት ፍርድ በክርስቶስ ነጻ ቢሆንም ለኃጢአት የተሰጠ ስጋ ተሸክሞ ስለሚመላለስ ራሱን ከማንኛውም ክፉ ነገር በእግዚአብሔር ጸጋ መግዛትና መጠበቅ ይኖርበታል። በፊልጵስዩስ 2:12 ላይ ስለዚህ ወዳጆቼ ሆይ ሁል ጊዜ እንደ ታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ድነናል ብለን ቁጭ የምንልበት ጉዳይ ሳይሆን መዳናችንን ልንጠብቅ ከደህንነታችን ሊያወጣን ከሚችል ከማንኛውም ነገር ልንርቅ እንደሚገባን የሚያሳስበንን ክፍል ነው የምናየው። ጴጥሮስ ስለዚህ ጉዳይ ጴጥሮስም ሲጽፍ በአንደኛ ጴጥሮስ 1:17 ላይ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩት እግዚአብሔር አባታችሁ ከሆነ ማለቱ ነው በእንግድነት ዘመናችሁ በፍርሃት ኑሮ ይላል። እንግዶች ነን፣ ወደድንም ጠላንም ጊዜያዊ ነን በዚች ምድር ላይ። ግን ይችን ጊዜያዊና አጭር ዘመን እግዚአብሔርን በመፍራትና በማክበር ፈቃዱን በመፈጸም ልንመላለስ ይገባናል። እግዚአብሔር አባታችን ቢሆንም እርሱ የሰማይና የምድር ፈጣሪ ደግሞም ጻድቅ ፈራጅ ስለሆነ የሚገባውን አክብሮት ልንሰጠው ይገባናል። ትክክል የሆነውን ፈሪሃ እግዚአብሔርን ለመምሰል ወደ መጀመሪያው ደረጃ ያመጣናል። ክርስቲያን ፈሪሃ እግዚአብሔር የክርስቲያን ፈሪሃ እግዚአብሔር ትኩረቱ በእግዚአብሔር ባህሪ ላይ ነው። ግርማውን፣ ቅድስናውን፣ ሁሉ ቻይነቱን፣ ጻድቅ ፈራጅነቱን፣ ክብሩን በማሰብ ለእግዚአብሔር የምንሰጠው የአክብሮታችን መግለጫ ነው። በኢሳይያስ 6:1-6 ላይ ኢሳይያስ እግዚአብሔርን በታላቅ ዙፋኑ ላይ ሆኖ ባየበት ጊዜ ወየው ብሎ ነው የጮኸው። እኔ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር ጠፍቻለሁ ነው ያለው። ወገኖቼ እግዚአብሔር ማንነቱን አውቀን እንድናከብረው፣ እንድንታዘዘው፣ እንድንገዛለት እግዚአብሔር ይርዳን። ዝግጅታችን በሚቀጥለው ሳምንት ደግሞ በሌላ ትምህርት ያገናኘናል እና በዛን ጊዜ ይህንኑ ትምህርት ነው የምንቀጥለው። ዛሬ የተነጋገርንበትን እንግዲህ ተወያዩበት። እግዚአብሔር ይባርካችሁ። በዚሁ ሰናበታችኋለሁ። እንጸልይ እና እንለያያለን። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህ ምሽት ደግሞ በፊት እንድንሆን ስለረዳህን ጌታ ሆይ ያንተ ዓላማ የልጅህን መልክ እንድንመስል ነው። ቀድሞም የፈጠርከን በመልክ አድርገህ ነው። ነገር ግን ጌታ ሆይ ያንን መልክ ኃጢአት በሰው ሕይወት ውስጥ በገባበት ጊዜ ሲበላሽ ልጅህን ኢየሱስ ክርስቶስን ወደ ምድር ልከህ እንደገና ያን የጠፋብንን ኅብረት እንደገና ከእግዚአብሔር ከአምላካችን ጋር የምትታረቅ